እንዲሞ ተደረገ። ጴጥሮስም እንደሚባለው እሱ በጠየቀው መሰረት ዘቅዝቀው ሰቀሉት። ጴጥሮስ ያው አይሁዳዊ ነው፣ እነኚህ የተጠሉ የተናቁ ሰዎች ስለሆኑ የውርደት አሟሟት ነው የሚሞቱት። ስለዚህ እሱን ሰቅለው ለሞት አደረሱት። እንግዲህ ሁለተኛ ጢሞቴዎስ የተጻፈው ከወህኒ ቤት ነው። ያ ጊዜ ለሐዋርያው ብቻውን የቀረበት ብዙ ጊዜ ወዳጆች ጥለውት የሄዱበት ዘመን ነው። እስቲ ሁለተኛ ጢሞቴዎስ ምዕራፍ አራት ደግሞ ሄደን ትንሽ እናነባለን። ስለዚህ በጣም ደስ ይለኛል ይህን መልእክት ማንበብ። ስለዚህ እኔ ከማወራ ሁሉ ደግሞ እግዚአብሔር ቃል ቢነበብ የበለጠ ይባርካችኋል። ሁለተኛ ጢሞቴዎስ አራት ከስድስት ከአስራ ስምንት እናንብብ እስቲ የሐዋርያውን ሁኔታ ለማግኘት። በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን እንግዲህ ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። በቶሎ ወደ እኔ እንድትመጣ ትጋ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ጴርቄስም ወደ ገላትያ፣ ቲቶም ወደ ድልማጥያ። ድልማጥያ የሚባለው አልቤኒያ ነው፣ ዛሬ አልቤኒያ የሚባለው ሀገር። ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ወንጌሉን የጻፈው ሉቃስ፣ ዶክተር ሉቃስ፣ ሉቃስ ብቻ ከእኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ከአንተ ጋር አምጣው። ማርቆስ ወንጌሉን የጻፈው። ቲኪቆስን ግን ወደ ኤፌሶን ላኩት። የሚቀጥለው አረፍተ ነገር በጣም ልብን ይበላኛል። ስትመጣ በጢሮአዳ ከአቅርባ ዘንድ የተውኩትን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፈውን አምጣልኝ። በረደው። በዛ በሆነ ቁጭ ብሎ ይህ ታላቅ ሐዋርያ በረደው። ያችን ያለችውን አንድ በርኖስ እባካችሁ አምጡልኝ አለ። ቀጥሎ ደግሞ የሚነበብ ነገር የሚጻፍም ነገር የሚጽፍበትም ነገር መጽሐፍቱን በብራና የተጻፉትን አምጣልኝ። የናስ አንጥረኛው እስክንድሮስ እጅግ ከፋብኝ። ጌታ እንደ ስራው ይመልስለታል። አንተም ደግሞ ከእርሱ ተጠበቅ፣ የምንናገረውን እጅግ ተቃውሟልና። በፊተኛ ሙግቴ አንድ ስንኳ አልደረሰልኝም፣ ሁሉም ተውኝ እንጂ ይህን አይቁጠርባቸው። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳ አፍም ዳንኩ፣ ጌታም ከክፉ ነገር ሁሉ ያድነኛል። ለሰማያዊውም መንግስት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ስለዚህ ጢሞቴዎስ ወንጌሉን ጠበቅ። እኔም የሁሉ ነገር የደረሰብኝ ለወንጌሉ ስል ነው። ወንጌሉን ጠብቅ፣ የተሰጠን አደራ ጠብቅ። አስደናቂ ቃል ነው። ጠብቅ የሚለው ቃል
በኦሪጂናል በግሪኩ ጠብቅ የሚለው ቃል ዘብ መቆም እንደማለት ነው። ዘበኛ ሆኖ መሳሪያ ይዞ መቆም የወታደር አነጋገር ነው። የተሰጠህን አደራ የሚለው የከበረ ዕቃ ማለት ነው። ክቡር የሆነ ዕቃ ተሰጥቶሃልና ሊጠፋ ስለሚችል፣ ሊለወጥ ስለሚችል፣ ሊጎድፍ ስለሚችል ሰይጣን ትኩረት የሰጠው ነገር ስለሆነ ያንን አደራ ለአንተ ሰጥቻለሁና ያንን ጠብቅ። ጳውሎስ ምትኩን እኮ እያዘጋጀ ነው። እንግዲህ እኔ ነገ መሞቴ ነው፣ እኔ ሲሄድ ማን ነው ይህን ወንጌል ተቀብሎ የሚሮጥ? ወጣቱን ጢሞቴዎስን ይህን አደራ ሰጠው። እንደምታውቁት ጢሞቴዎስ ከዛ በኋላ የኤፌሶን ቤተ ክርስቲያን ፓስተር ነበር። የተሰጠን አደራ ጠብቅ። ወታደር ቤተ መንግስት እንደሚጠብቅ ማለት ነው። ወታደር እስረኛ እንዳያመልጥ እንደሚጠብቅ። አንዳንድ ጊዜ ኮምፒውተር ፓስወርድ ሲኖረን ያንን በምስጢር እንጠብቀዋለን። ያ ፓስወርድ ከጠፋ ኮምፒውተሩ ዋጋ የለውም፣ ልንጠቀምበት አንችልም። ወንጌልንም ምስጢሩን ካልጠበቅን ከጠፋብን እኛንም ሊጠቅም አይችልም። ክቡር ነገር ጠፋ ማለት ነው። ወንጌል ከሌለን ግራ እንጋባለን፣ ከጥቅም ውጭ እንሆናለን። ስለዚህ የተሰጠን አደራ ጠብቅ። መስበክ ብቻ አይደለም፣ ቤተ ክርስቲያን ህንፃ መስራት ብቻ አይደለም፣ የቤተ ክርስቲያን ፕሮግራሞችንም ማካሄድ ብቻ አይደለም፣ ወንጌሉን ራሱን ንጹህ እንደሆነ እንደተቀበልከው ጠብቀህ አሳልፈህ ስጥ። ይህ መልእክት በልቤ ውስጥ ይቃጠላል። ምክንያት አለኝ። በዛሬው ጊዜ ዜና የወሬ ማሰራጫ መስመሮችን ስትከፍቱና ስታዳምጡ፣ ወንጌል ሲሰበክ ስትሰሙ የማ ወንጌል ነው ትላላችሁ። ከየት መጣ ይሄ ወንጌል? ስለ ኢየሱስ አይናገር፣ ስለ ኃጢአት አስከፊነት አይናገር፣ ስለ ኩነኔ አይናገር፣ ስለ ሞትና ትንሣኤ አይናገር። ኢየሱስ ይመጣል ተዘጋጁ አይል። ትቀብራለህ፣ ቤት ትሰራለህ፣ ኢየሱስ የመጣው ሊባርክህ ነው፣ ሊያመቻችልህ ነው፣ የምትነዳትን መኪና ሊቀይርልህ ነው፣ እንድትከብር ሚሊዮኔር እንድትሆን ይፈልጋል። አንዳንድ ቤተ ክርስቲያኖች የሚሊዮኔር ክለብ ብለው ምዕመኖቻቸውን ክለብ ከፍተዋል እና አንዳንድ ጊዜ ይታወጃል፣ የሚሊዮኔርስ ክለብ በዚህ ቀን ስብሰባ ያደርጋሉ እና እንድትገኙ መግቢያ ዋጋ 100 ብር ነው ይባላል። የት ሄደ እውነተኛው ወንጌል? መከራ ተቀበል የሚለው ቃል የት ሄደ? ከሰዎችም ምስክርነት ስትሰሙ ደሞዝ የተጨመረ፣ ገንዘብ አገኘሁ፣ እንዲህ ሆነልኝ፣ ያ ሆነልኝ እንጂ ይህን ያህል ነፍስ ዳነ፣ ለይህን ያህል ሰው ተመስክሮ ወንጌል ለዚህ ተስፋፋ፣ መጽሐፍ ቅዱስ በዚህ ቋንቋ ተተረጎመ የሚል ነገር አትሰሙ። ብዙ ጊዜ ከወገኖቻችን እዚህ ውጭ ሀገር ከተሰደዱት ወገኖች ምስክርነት ስሰማ ይገርመኛል። አንዳንዶቹ ምን ይላሉ? ወይ ጅቡቲ ወይ ሱዳን ወይ ኬንያ ተመጡበት ሀገር እዛ ነበርኩ። ልተኛበት አልነበረኝም፣ ዳቦም በለው አልነበረኝም። በጣም ተቸገርኩ። አዎ ያሳዝናል ወገኖቻችን ያለፉበት መከራ። ከዛ በኋላ ጸለይኩ ይላል። ጸለይኩትም እግዚአብሔር ሆይ አሜሪካን ሀገር ብትወስደኝ አመልክሃለሁ አልኩት። ይኸው አሜሪካን ሀገር አመጣኝ፣ አመልከዋለሁ። ብዙ ጊዜ እንዳለ ምስክርነት ስሰማ ይገርመኛል። ህይወቴ እንዲህ ተለወጠ የሚል ነገር የለም። ድሮ እንዲህ ነበር ዛሬ እንዲህ ሆኗል የሚል ነገር የለም። ኢየሱስ አዳነኝ የሚልም ነገር የለም። ብቻ ቆሎ ከመብላት ወጣ ዛሬ በምቾት እኖራለሁ። ሊሆን ይችላል የእነኚህ ሰዎች ምስክርነት ልክ አይደለም ማለት አይደለም። እንግዲህ ወንጌሉ እየጠፋ እየጠፋ ሲሄድ ልጆቻችን ከኛ ምን ይረከባሉ? ምንድን ነው ትተንላቸው የምንሄደው? ልጆቻችንስ ለመሆኑ ወንጌል መጠበቅ ማለት ምን ማለት ነው? ወንጌል መጠበቅ ማለት ወደ ልብህ አቅርበህ እቀፈው፣ ጥራቱን ጠብቅ፣ ሌትም ቀንም ቃሉን አጥና አንብበው፣ ቃሉ የትኛው እንደሆነ ለይ። አንዱ 81 መጽሐፍ አለኝ ይላል። አንዳንዶቹ እስከ 200 መጽሐፍ ያላቸው አሉ። ዶክተር አበየ ጓዳው የጻፈው መጽሐፍ አለ። ቃሉ የተባለው የቃላትን ቀኖና ፈተና ያለፈው the canon of scripture እውነተኛውን ቃል አጥና፣ ሻማህን እያበራህ በሌሊት መርምረው እወቀው። አንተ ራስህ ገጹን ከፍተህ አንብብ። ሁልጊዜ ሰሚያቱን ሁልጊዜ ገሌ ይንገረኝ አትበል። ዓለምን ደግሞ በወንጌል መነጽር ተመልከታት፣ ህይወትህም ይለወጥበት ማለት ነው። ሳትበርዝ፣ ሳትቀይጥ፣ ሳትሸቅጥ የኢየሱስ ክርስቶስን ክቡር ወንጌል ለሌሎች አስተላልፈው። የተሰጠህን አደራ ጠብቅ። አንዳንድ ሰዎች ሰላም ስትባባሉ አያለሁ እዚህ ስክሪን ላይ። የአዳማጮቹንም የሌሎችንም አቴንሽን ይወስዳል። ዝም ብላችሁ ቁጭ ብላችሁ ቃሉን ብትሰሙ ይበልጥ ትባረካላችሁ። ሰላምታው ምኑ ኋላ ብታደርጉት መዝሙር በሚዘመርበት ጊዜ፣ በዛን ጊዜ በሌላ ጊዜ ሊሆን ይችላል። ጌታ ይባርካችሁ። ወንጌልን መጠበቅ ማለት ቤተ ክርስቲያንን ከማስተዳደር የላቀ ነገር ነው። ለቤተ ክርስቲያን መተዳደሪያ ደንብ ከማውጣት ይበልጥ የከበረ ነገር ነው። አንዳንድ ቤተ ክርስቲያን መተዳደሪያ ደንቡ ነው ኮንስቲቱሽን የሚባለው የሚከበረው ከእግዚአብሔር ቃል ይበልጥ። ብዙ አገልጋዮች ፓስተሮች በመተዳደሪያ ደንብ ተደብድበዋል። ወንጌልን መጠበቅ ማለት በልሳን ከመጸለይም የላቀ ነገር ነው። ሰይፍ መዞ ለዶክትሪን ከመዋጋትም የበለጠ ጉዳይ ነው። የማይለወጥ አደራ ነው ወንጌል፣ ከዘር ዘር የሚተላለፍ። ለመሆኑ ወንጌል የሚባለው ምንድን ነው? እስቲ ጠቀስ ላድርገው። ወንጌል የተባለው መጽሐፍ ቅዱስ ሄዳችሁ ስትመለከቱ ከብሉይ ኪዳን ጀምራችሁ የጴጥሮስን የጳውሎስን ስብከቶች ስትመለከቱ መልእክቶቻቸውን ስታነቡ ወንጌል የሚባለው የሚቀጥለው ነው። አንደኛ ነቢያት ቀደም አድርገው የተነበዩት ይመጣል የተባለው መሲህ በናዝሬቱ በኢየሱስ ክርስቶስ ተፈጸመ። ይህም ኢየሱስ ዘመኑ ሲደርስ ከድንግል ተወለደ። ሰዎችን በተለያየ መንገድ አገለገለ። ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተነሳ፣ ወደ ሰማይ አረገ፣ በአብ ቀኝ ተቀምጧል፣ ወደፊትም ተመልሶ ይመጣል። ስለዚህ ንስሐ ግቡ፣ በእርሱም እመኑ። ይሄ ነው ወንጌል። ከዚህ ውጪ ወይ ፍንክች ወንጌል ይሄ ነው። የማይለወጥ አደራ፣ ከዘርዘር መተላለፍ ያለበት ይህ አደራ ለጢሞቴዎስ ተሰጠ። ጢሞቴዎስ የሚለው ቃል ቲሜዮ የከበረ ማለት ነው። ቴዎስ እግዚአብሔር፣ እግዚአብሔር ያከበረው ማለት ነው። ጢሞቴዎስ እግዚአብሔር ያከበረው ወጣት ነበረ። ጢሞቴዎስ ወንጌል ትልቅ ስፒሪቹዋል ሄሪቴጅ ነው። ጢሞቴዎስ ይህን ወንጌል የተቀበለው ከእናቱ ከኤውንቄ፣ እናቱ ደግሞ ኤውንቄ ከጢሞቴዎስ አያት ከሎይስ። ይህ ጢሞቴዎስ ክርስቲያን ቤት ነው ተወልዶ ያደገው። ከዛም ጳውሎስ አገኘው፣ ሐዋርያው ጳውሎስ ደግሞ ይበልጥ አሳደገው። እንዴት መታደል ነው! ወንጌል የሚሰበክበት ቤት፣ ወንጌል የሚኖርበት ቤት ተወልዶ ማደግ። ልጆቻችንን ወንጌሉን የማስተማር ኃላፊነት የእኛ የወላጆች እንጂ የቤተ ክርስቲያን አይደለም። በቅድሚያ ኃላፊነቱ የወላጆች ነው። በቤት ውስጥ በሚያዩት በኑሯችን በንግግራችን በዚያ ነው ልጆቻችን እኛ በምንነግራቸው በሚያዩት ህይወታችን ነው ወንጌሉን ማየት ማወቅ የሚችሉት። ልጆቻችንን ቪዲዮ እና ቴሌቪዥን ሞግዚት ሆኖ ሊያሳድጋቸው አይገባም። ልብ በሉ፣ እዚህ ምዕራብ ውስጥ ልጅ የምታሳድጉ ሰዎች ልብ በሉ። ልጆቻችሁን ለቪዲዮ፣ ለቴሌቪዥን፣ ለኢንተርኔት ሞግዚትነት አደራ አትስጡ። ብዙ ጊዜ እኛ ኮንፈረንስ በምንሄድበት ጊዜ ልጆቹ አንድ ቦታ ይታጎሩና ወይ ፒሳ ይገዛላቸዋል፣ ፒሳ ይብሉ ይባላል፣ አለዛም ወጥተው ኳስ ይጫወቱ ይባላል። እኛ ስናሸበሽብ እናመሻለን። ልጆቻችን ደርቀው ልጅ ከልጅ ጋር ኮንፈረንስ ከርሞ ይመለሳሉ። እንደዚህ እያደረግን ሳናውቀው ልጆቻችን ሃይስኩል ይጨርሱና ከዚያ በኋላ በቅጽበት ቤቱን ለቀው ከከተማ ርቀው ይሄዳሉ። ልጆቻችን ላይ ምንም አይነት የወንጌል ምልክት ሊታይ ያልቻለው በዚህ ምክንያት ነው። ይህን ልብ በሉ ትናንሾች ልጆች ያሏችሁ ሰዎች። ዛሬ በአሜሪካ የምታዩት የግድያ ብዛት ከየት የመጣ ይመስላችኋል? ይህም ይጫወቱበት እያላችሁ መግዙላቸው ኤሌክትሮኒክ ጌም የሚያስተምራቸው መግደል ነው። እሳት እንደሚያቀጣጥል ሰው ባንተ ላይ ያለውን የእግዚአብሔርን ስጦታ አነሳሳ። በወንጌልም አትፈር ይለዋል። የተሰጠህን አደራ ጠብቅ። ዛሬ ወንጌል ላይ ብዙ ውሃ የሚያፈሱበት የሚያቀጣጥኑት ተጠቃሚዎች አሉ። ብዙ የሚነግዱበት ብዙም የከበሩበት ሰዎች አሉ። አንዳንዶችም የፖለቲካ መሳሪያ አድርገው ለብዙ ዘመን የተጠቀሙበት አሉ። ወንጌል ግን ለዚህ ሁሉ መሳሪያ መሆን አልነበረበትም። እሳት እንደሚያቀጣጥል ሰው በእግዚአብሔር ፍቅር ልብህ ይንደድ ነው የሚለው። ልብህ ይንደድ፣ ያንተ ፓሽን ይሁን ወንጌል። ወንጌል ወንጌል መጠበቅ ማለት ለወንጌል ኮሚትድ መሆን ነው። መሰጠት ሙሉ በሙሉ ጌታ ኢየሱስን ለሌሎች ማስተዋወቅ ነው። ከዛም በኋላ በቅድስና ሕይወት መመላለስ ማለት ነው። ቅድም እንዳልኩት ወንጌል የተሰጠን ነፍሳችንን ከገሃነም ለማዳን ብቻ ሳይሆን ከዳን በኋላ እንደ ዳኑ ሰዎች እንድንመላለስ፣ ቅዱስ ሕይወት እንዲኖረን የወንጌል ግብ ቅድስና ነው። ሳንክቲፊኬሽን ፕሮሴስ ነው። በ24 ሰዓት መሽን ውስጥ ገብተን ንጹህ ሆነ መውጣት አንችልም። የእድሜ ልክ ጉዞ ነው። ወንጌልን ስንጠብቀው ወንጌል ደግሞ በተራው እኛን ይጠብቀናል። እኔ ወንጌል ጠብቆኝ ነው እዚህ የደረስኩት። ወንጌል ባይኖር ኖሮ ትዳሬ ድሮ ፈርሶ ነበር። ልጆቼ ሁሉም ጠፍተው ነበር። ቀልቤን አጥቼ ባክኜ በቀረሁ ነበር። አብረውኝ ያደጉት ልጆች ዛሬ ቁጭ ብዬ ሳስባቸው የት እንዳሉ አላውቅም። ትምህርት ቤት አብረውኝ የነበሩ ጓደኞቼ የገቡበት እንኳ አይታወቅም። ድራሻቸው ጠፍቷል። ልዩነቱ ምንድን ነው? ከእኔ የሆነ ነገር ሳይሆን የወንጌል ጥበቃ ነው። ወንጌል ዘበኛችን፣ ትዳራችንን የሚጠብቅ ቤታችንን የሚጠብቅ ዘበኛችን ነው። ወንጌል ያድነናል። ቁጥር 8 ላይ ተመለከቱ። አንደኛ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 እና 9 ላይ እንግዲህ በጌታችን ምስክርነት ወይም በስለኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል። ያዳነን ወንጌል ያድናል። ወንጌል ያድናል። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና፣ ይህም እንደ ራሱ ሀሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ወንጌል ያድናል። ወንጌል ይለውጣል። ወደ ቅድስና ሕይወት ይለውጣል። ቁጥር 9 ላነበብ ነው። በቅዱስ አጠራር የጠራን ወንጌል የዘላለም አለኝታ ነው። በፊት በክርስቶስ ኢየሱስ ተሰጠን፣ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና ከሞት ወዲያ ማዶ ላለው ጉዳይ ሁሉ አለኝታዬ ወንጌል ነው። እኔ ሰባኪና ሐዋርያ አዛብን ማስተማሪ እንደሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ላይፍ ኤንድ ኢሞርታሊቲ ሰጥቶኛል። ልትገለኝ አትችልም። እኔን ሊገለኝ የሚችል ነገር የለም። ከሞት በኋላም ሕይወት አለኝ። ላይፍ ኤንድ ኢሞርታሊቲ የኔ ነው። ወንጌል የዓለም አለኝታዬ ነው ይላል። ስለሆነም ሐዋርያው ጳውሎስ ጢሞቴዎስን ወንጌልን ጠብቀው ይለዋል። ቀጥሎ መከራ ቻል። በወንጌል ምክንያት ወንጌል መከራም ያመጣል ማለት ነው። ምቾትም ይሰጣል፣ እንቅልፍም ያስተኛል፣ ጤንነትም ያዳብራል። መከራን ቻል፣ በእርሱ ጽናበት። ከዚያ በኋላ ደግሞ አውጀው። አንድ አብሬ ያደግኩት ሰው የፖሊስ አዛዥ ነበር አዲስ አበባ። ድሮ ነው የማወራላችሁ። አንድ ቀን አንድ ቦታ ተገናኘን እና ሲያየኝ ገረመው። አንተ ልጅ እየሆንክ ነው የምትሄደው? እንደው እንዴት ነው እንደዚህ አማረብህ? እንደው አማረብህ እንዴ? ምን እየጠጣ ነው አለኝ። ሰውየው ብርጭቆ ይወዳል፣ ብርጭቆ መጨለት ይወዳል። ምን እየጠጣ ነው አለኝ። በሱ ቤት ሰው በሚጠጣው ነገር ነው የሚያምርበት። አይ ወንድሜ፣ እኔ እኮ ስለማልጠጣ ነው ያማረብኝ አልኩት። ነገሩ ገባውና ሳቀ። ሐዋርያው ጳውሎስ ጢሞቴዎስን ልጁን ነው የተካው፣ ተተኪ አድርጎ ተክቶ የወንጌልን ችቦ ለራሱ ሰጥቶ አልፎ ሄደ። እናንተና እኔ ስንሞት ወንጌሉ አብሮን ይሞታል ብዬ እፈራለሁ። በእኛ መስመር ያለው ወንጌል ስርጭት ይሞታል ብዬ እፈራለሁ። ልንገራችሁ እስልምና በምን መንገድ እንደሚስፋፋ። እስልምና የሚፈልገው ሰው አይደለም፣ የሰው ነፍስ አይደለም። እስልምና የሚፈልገው መሬት ነው። እስልምና የሚፈልገው መሬት ነው። ስለዚህ በሄዱበት ቶሎ ብለው የሚይዙት መሬት ነው። እስልምና የሚፈልገው የልጅ ልጅህን ነው፣ አንተን አይደለም። ይሄ ታሪክ ይመሰክራል። የልጅ ልጅህን ነው። ምንድን ነው የሚያደርጉት እስላሞች? አንድ ሀገር የእስላም ሰራዊት ሄዶ አንድ ሀገር ከከበበ በኋላ ወደ ከተማው ህዝብ መልእክት ይልካሉ። መጥተናል፣ ከበነሃል፣ ሰይፍ ይዘናል። እጅ ትሰጣለህ አትሰጥም? አንሰጥም ካለ ህዝቡ ያው በኃይል ይገቡበታል፣ ይጨርሱታል። እጅ እንሰጣለን እሺ ግቡ ካለ ግን ይገባሉ፣ ስልጣን ይይዛሉ፣ ከተማውን ይይዛሉ። በዛ በሻሪያ ህግ የተመሰረተ መንግስት ያቋቁማሉ። መጀመሪያ የሚያደርጉት ክርስቲያኑና አይሁዱ ምንም አይነት ታክስ እንዳይከፍል ያደርጋሉ። ገንዘብ እንደምንወድ ያውቃሉ። ክርስቲያን ከሆንክ አይሁዳዊ ከሆንክ ምንም ታክስ አትከፍልም፣ ቀረጥ አትከፍልም። ያን ጊዜ ይሄ ሞኝ ህዝብ ምን አይነት መንግስት መጣልን ይልና እጁን ይሰጣል፣ ደስ ይለዋል። አሁን ትምህርት ቤት ይከፍቱና ልጅህ ትምህርት ቤት መግባት አለበት ይላሉ። አንተን አይደለም የሚፈልጉት። አንተ ጊዜ ሲደርስ ትሞታለህ። የምታውቀው የምታምነውም ከአንተ ጋር አብሮ ይሞታል። አንተን አይደለም የሚፈልጉት የልጅ ልጅህን ነው። ልጅህንም አይደለም የሚፈልጉት። አንተ ተቃዋሚያቸው ነህ። አንተስ ካለፍክ በኋላ ልጅህ ኒውትራል ሆኖ ነው የሚያድገው። ከክርስትናውም አይደለ ከእስልምናውም አይደለ እነሱም ግድ የላቸው። ልጅህ ኒውትራል ሆኖ ኖሮ ይሞታል። ትምህርት ቤታቸው ገብተው ያስተማሩት የሚፈልጉት የልጅ ልጅህን ነው። የልጅ ልጅህ የዛ ሃይማኖት ተከታይ ሆኖ ብቅ ይላል። ተቆርቋሪ ሆኖ ብቅ ይላል። በዚህ መንገድ ነው በዓለም ዙሪያ ሲስፋፉ ነው። ቀስ ብለው ነው የሚሰሩት። አንዱ ትውልድ ሲሞት ልጁ ኒውትራል አድርገው የልጅ ልጁን ለውጠው። ታሪክን ተመልከቱ። አንጾኪያ የክርስቲያን መሬት ነበረች። ሶሪያ በመላ 100% የክርስቲያን ሀገር ነበር። አሁን ዛሬ ኢራቅ የሚባለው ወደ ኢራን አካባቢ ያለው ሁሉ ግብጽ የኦርቶዶክስ ሀገር ነበረች። ሰሜን አፍሪካ በሙሉ እንዳለ ኦርቶዶክስ ነበር። ሱዳን ከግብጽ ጀምሮ እስከ ካርቱም በታች ውሃውን ተከትሎ የአባይን ወንዝ ተከትሎ ግራና ቀኙ ቤተ ክርስቲያን በቤተ ክርስቲያን ነው። ተርኪ ትልቅ የኦርቶዶክስ አገር ነበር። እነዚህ ሁሉ ዛሬ እስላሞች ናቸው። ግብጽ 92% እስልምና ነው። እነ ሶሪያ 99%። በዚሁ መንገድ ነው የተያዙት። ቀስ ተብሎ ነው የተያዙት። የሀገራችን ሁኔታ ደግሞ እያየን ነው። ኢትዮጵያ ምን ትሆን ይሆን እያየን ነው። እኛ ስንሞት እምነታችን ወንጌል ከእኛ ጋር መሞት የለበትም። እንግዲህ ወንጌል ባህሪነቱ ምንድን ነው? ወንጌል የእግዚአብሔር ስራ ነው። ከእግዚአብሔር የመጣ ከእግዚአብሔር ሰጠ ያዳነን የጠራን ለህይወት ለሞት ኢሞርታሊቲን ሰጥቶ አለኝታ የሆነን ጥሪ የሚያቀርብልን ነው። በቅድስና እንድንኖር በህይወታችን ትራንስፎርሜሽን ለውጥ የሚያመጣ የወንጌል ምንጩ ከዘላለም ዘመናት በፊት በክርስቶስ ይላል። ከዘመናት በፊት በክርስቶስ ከመፈጠራችን በፊት የታቀደ ከእግዚአብሔር ጸጋና ፍቅር የመነጨ የወንጌል መሰረቱ ምንድን ነው? ኢየሱስ ክርስቶስ በመስቀል ላይ ያደረገውና የፈጸመው ሞቱ፣ ትንሣኤው። ወንጌል የሚነግረን ጌታ ኢየሱስ በመስቀል ላይ ያስገኘልንን እኛ ያቃተንን ኢየሱስ ግን የቻለውን። ስለዚህ መዳንን ሰጠን፣ የኃጢአት ይቅርታን ሰጠን። ሁለተኛ የእግዚአብሔርን ፍቅር እግዚአብሔርን ማንነት በዚያ በወንጌል ስራ አየን፣ ፍቅሩን አየን። ሶስተኛ ክፋትን፣ ሞትን፣ ሰይጣንን፣ ኃጢአትን አሸነፈ፣ ስልጣናቸውን ቀማቸው። ስለዚህ በየቤተ ክርስቲያኑ እሁድ ስንሰበሰብ ወንጌል ነው የሰበሰበን። የምናውጀውም ወንጌል ነው። የምናመልከው የምንዘምረው ጸሎቱ መባ መስጠቱ ቃሉን ማንበብ መስበክ የጌታን እራት አብሮ መቀበል ይሄ ሁሉ ወንጌል ነው። ወንጌልን ማሳየት አለበት። ህዝቡን በቡራኬ መሸኘት ወንጌልን እንቀፈው እንመነው እናስቀድሙ ወንጌልን እናውጀው መከራ ከመጣ በወንጌል ምክንያት የምንጠናበትን ጸጋ እግዚአብሔር ያብዛልን እንጠብቀው ወንጌልን guard the gospel አንድ መልእክት ስትሰሙ ከእግዚአብሔር ቃል ጋር አስተያዩት እንደው ዝም ብሎ ስሜታችሁ ስለነካ ጀርባችሁ ስላከከላችሁ ትንቢት ስለተናገረላችሁ ወንጌል ሰማን ብላችሁ አትሂዱ ወንጌል ያረካል ወንጌል ያረካል እውነተኛው ወንጌል ለልጅ ልጅ ካልተላለፈ ትንሽ ቆይቶ መልኩም አይታወቅም መልኩም ይጠፋል ጳውሎስ ይህን ተገንዝቦ ነው ያንን ወጣት ቲሞቴዎስ ጋርድ ዘ ጎስፐል ሰይጣን ሁሉን ነገር ስለሚያውቅ ከዓላማችን ሊያወናብደን ተነስቷል ትኩረታችንን በማጣመም ጊዜ በማሳጣት ማይነር በሆነው ትንሽ በሆነው ነገር ጊዜያችን እንድናጠፋ በማድረግ ጉልበታችንን በማዳከም በማዕከላችን ጠብና ክርክር በመፍጠር ሩጫችንን በማዳከም በመሳሰለው ነገር ይዋጋናል ወንጌልን ወቁት አፍቅሩት ጠብቁት ዓላማችሁ ወንጌል ይሁን guard the gospel የተሰጠህን አደራ ጠብቅ እግዚአብሔር ይርዳ ይህን የምንሰብከው ነገር ሁሉ ለመኖር እግዚአብሔር ይርዳ ጌታ አብዝቶ አብዝቶ ይባርካችሁ መዝሙር ብንሰማ ደስ ይለኛል ከዚህ ቀጥሎ እጭን ጸሎት ላድርግና ማይክሮፎኑን አስረክባችኋለሁ ጌታ ሆይ ስለ ዛሬ ምሽት እናመሰግናለን ስለ ቃልህ ስለ ወንጌል እናመሰግናለን መልካም ወሬ በማይሰማበት ምድር እኛ ግን በምስራች ተከበን በወንጌል አለኝታ ስለምንኖር እናመሰግናለን ጌታ ሆይ ወንጌሉን ጋር እንድናረግ ጸጋ አብዛልን በመንፈስ ቅዱስ ኃይል እርዳን ልጆቻችን የልጅ ልጆቻችን እነሱን ሁሉ ባርካቸው በዚህ በድምፄ ውስጥ ያሉትን ወገኖች እያንዳንዳቸውን ባርክ ምናልባት ወንጌል ያልገባቸው ካሉ ምናልባት ወደ ኋላ የተንሸራተቱ ቢኖሩ ከናካቸውም ክርስቶስን የማያውቁም ቢኖሩ ልባቸውን ክፈት በዚህ ሰዓት ጌታ ሆይ ስለሰጠን እድል እናመሰግናለን ስምህ ከፍ ይበል አገራችንን አስባት ጌታ ሆይ የተሰለፈባትን ኃይል ሁሉ ስበር አንተ ጌታ ሆይ ስበር ስበር ኢትዮጵያ ምድራችን ጥንት ነው ወንጌል የተላከላት ይህን ወንጌል በጥራት እንድትይዘው ማስተዋልን ስጣት ጥበብን ስጣት የኢትዮጵያ ቤተ ክርስቲያን ጥንት ወደ ተቀበለችው የተቀደሰ ንጹህ ወንጌል ተመልሳ ተባርካ ለአፍሪካ በረከት እንድትሆን እንጸልያለን እግዚአብሔር ሆይ ተመስገን ስለ ሕያው ቃልህ ምን እንላለን ምን እንላለን ስለወደድከን ስላፈቀርከን ስለዋጀህን ልጆች ስላደረግከን ስም ከፍ ይበል ሃሌሉያ በጌታ በኢየሱስ ክርስቶስ አሜን 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 ቴክ ዘ ማይክሮፎን
ጌታ